ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ኖተ.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መስከረም 2 ቀን 2012 ዓ.ም ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና ለማስከተልም ለአዲስ አመት የመጀመሪያ የሆነውን የደብዳቤዎች አምድ ዝግጅታችንን አቅርበን ክፍል 1 ዝግጅታችን ይጠናቀቃል። ሐሙስ መስከረም 1 ቀን ከምሽቱ 1 ሰዓት ተኩል ገደማ አንድ ግለሰብ በቡራዩ የፖሊስ ካምፕ ላይ የወረወረው ቦምብ በ9 ሰዎች ላይ ቀላል ጉዳት ያደረሰ መሆኑ ለማወቅ ተችሏል። በጥቃቱ ጉዳት ከደረሰባቸው ውስጥ አንድ የፖሊስ አባል በአካባቢው ሕክምና የተደረገለት ሲሆን ሌሎቹ አዲስ አበባ ፖሊስ ሆስፒታል ተወስደው ሕክምና በመከታተል ላይ ናቸው። ከቆሰሉት መሃል ምግብ አብሳዮች እንደሚገኙበትም ተነግሯል። ከደረሰው ጥቃት ጋር ተያይዞ የኦነግ ሽኔ አባላት ናቸው ተብለው የሚጠረጠሩና ከነሱ ጋር ትስስር አላቸው የሚባሉ 22 ሰዎች በቁጥጥር ስር መዋላቸው ተዘግቧል። ረቡዕ ጳጉሜ 6 ቀን ከምሽቱ 2 ሰዓት ገደማ በጅማ ከተማ መርካቶ እየተባለ በሚጠራው አካባቢ በደረሰው የእሳት ቃጠሎ 11 ሚሊዮን ብር የሚገመት ንብረት የወደመ መሆኑን የከተማው ፖሊስ መምሪያ አስታውቋል። በሚቀጥሉት 10 ቀናት በአብዛኛው የኢትዮጵያ ክፍሎች መደበኛና ከመደበኛ በላይ መጠን ያለው ዝናብ ሊጥል እንደሚችል የብሔራዊ ሜትሮሎጂ ኤጀንሲ ያስታወቀ ሲሆን በአንዳንድ ቦታዎች የጎርፍ አደጋ ሊከተል እንደሚችልም አስጠንቅቋል። በወለጋ፣ ጅማ፣ ኢሉባቦር፣ ጎጃም፣ ሰሜንና ደቡብ ጎንደር፣ ባህር ዳር ዙሪያ፣ አዊ ዞንና አዲስ አበባ መደበኛና ከመደበኛ በላይ ዝናብ ያገኛሉ ተብሎ ይጠበቃል። አብዛኛው ትግራይ፣ ጋምቤላና ቤኒሻንጉል የደቡብ ኢትዮጵያ ክፍል ዝናብ የሚያገኙ መሆናቸውም ተተንብዮአል። ከጎርፍ አደጋ ውጪ የሚጠበቀው ዝናብ ለሚቀጥለው የምርት ወቅት አውንታዊ አስተዋጽኦ ሊኖረው እንደሚችልም ኤጀንሲው ገልጿል። በሊቢያ እየተካሄደ ላለው የእርስ በርስ ጦርነት ወታደራዊ መፍትሄ ሊገኝለት እንደማይችል ሐሙስ መስከረም 1 ቀን በኒውዮርክ የተሰበሰበው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስታወቀ። የጸጥታው ምክር ቤት በሊቢያ የሚገኘው የተባበሩት መንግስታት ድርጅት ተልእኮ እስከ መስከረም 2013 ድረስ እንዲቀጥል በሙሉ ድምጽ መወሰኑ የተነገረ ሲሆን በሊቢያ የሚገኙ ሁሉም ተጻራሪ ኃይሎች የተኩስ አቁም ስምምነት እንዲያደርጉም ጠይቋል። በምዕራባውያን አገሮች ግፊትና ጣልቃ ገብነት የሙአመር ጋዳፊ አገዛዝ ከወደቀ በኋላ አገሪቱ በሁለት ተጻራሪ ኃይሎች ተከፍላ መቆየቷ ይታወቃል። በሊቢያ ዋና ከተማ በትሪፖሊ መቀመጫውን ያደረገው በተባበሩት መንግስታት ድርጅት የሚደገፈው ጊዜያዊ መንግስትና ተባባሪ የሆኑት ሚሊሻዎች የምዕራቡን የአገሪቱን ክፍል ተቆጣጥረውት ቆይተዋል። በምስራቅ የአገሪቱ ክፍል ደግሞ በጀነራል ሀፍታር የሚመራው ጦር ማዕከሉን ቤንጋዚ ከተማ ላይ በማድረግ ሲንቀሳቀስ ቆይቷል። ይህ በግብጽ በተባበሩት አረብ ኤሚሬትስና በሩሲያ የሚደገፈው የጀነራል ሀፍታር ጦር ከሚያዝያ 2011 ጀምሮ ትሪፖሊን ለመቆጣጠር ጥቃት ቢሰነዝርም ሊሳካለት ያልቻለ መሆኑ ተነግሯል። በትሪፖሊ የሚገኘው አገዛዝ በተባበሩት መንግስታት ድርጅት የሚደገፍ ሲሆን ከጀርባው ቱርክና ካታር እንዳሉበት ይታወቃል። ካለፈው ሚያዝያ ወር ጀምሮ በተካሄዱ የእርስ በርስ ጦርነቶች ከሁለቱም ወገን በሺዎች የሚቆጠሩ ወታደሮች እንዲሁም በመቶዎች የሚቆጠሩ ሰላማዊ ሰዎች መገደላቸው ይታወቃል። ከ300 በላይ ሰላማዊ ሰዎች አካል ጉዳተኞች ሲሆኑ 120,000 በላይ የሆኑ የሊቢያ ዜጎች ቤት ንብረታቸውን ጥለው ተፈናቅለዋል። በአዲስ መልክ በስራ ላይ እንዲውል የተደረገውን የወባ ክትባት ለዜጎቿ ለመስጠት ኬንያ ከአፍሪካ 3ኛው አገር ሆናለች። በአፍሪካ ከማላዊና ከጋና ቀጥሎ ክትባት መስጠት የጀመረችው ኬንያ ክትባቱ የተጀመረበትን መስከረም 2 ቀን ታሪካዊ ቀን ብለዋለች። በዓለም ጤና ድርጅት ተፈቅዶ በስራ ላይ የዋለው የወባ ክትባት ከፍተኛ ውጤት አስገኝቷል የተባለ ሲሆን በሶስቱ አገሮች በአመት 360 ሺህ ህጻናትን ለመክተብ እቅድ ያለ መሆኑም ተገልጿል። የወባ በሽታ በርካታ የአፍሪካ ሀገሮችን የሚያጠቃ ሲሆን በዓለም ላይ በወባ በሽታ ከሚያዙት መካከል 92 ከመቶ እንዲሁም በበሽታው ከሚሞቱት 93 ከመቶ አፍሪካውያን መሆናቸውን የዓለም የጤና ድርጅት ባለስልጣኖች ገልጸዋል። የወባ በሽታ በቅርቡ እንደ ኡጋንዳ አይነት ቦታ እየተስፋፋ በመጣበት ሁኔታ ክትባቱ ለበሽታው ጉዳት መቀነስ ከፍተኛ አስተዋጽኦ ይኖረዋል ተብሎ ይገመታል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል።
ከኢሳፓ ጋር ግንኙነት ለመፍጠር በሚከተሉት የመገናኛ መስመሮች መጠቀም ይቻላል። በስልክ ቁጥር 202-291-4217 ዋሽንግተን ዲሲ፣ በኢሜይል espit@aol.com ወይም eprp@eprp.com፣ በፖስታ ሳጥን ኢፒአርሲ ፒኦ ቦክስ 73337 ዋሽንግተን ዲሲ 20056።
ደብዳቤዎች አምድ ደብዳቤዎች አምድ
ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
አድማጮቻችን የዛሬ የደብዳቤዎች አምድ ፕሮግራማችንን የምንከፍተው ደቀ ገሞራው ከዋሻራ ጎጃም በላኩልን ደብዳቤ ይሆናል። ውድ የፍኖተ አዘጋጆች፣ አቅራቢዎችና መላው ቤተሰቦች ልባዊ ሰላምታዬ ይድረሳችሁ። አመታት እየተቀያየሩ በደላችንን ሲቀይሩ አይተናናውቅም። የተለምዶ ሆኖ ምኞት መገለጹ የልማድ ሆኖ የሰላም ዘመን እያልን ብንመኘውም ሰላም እየሰቀቀን መከራ በመከራ ላይ እያጨዱ ይከምሩብናል። ዘረኞች፣ ጨቋኝ አገዛዞች የስልጣን እድሜያቸውን የሚለኩት ህዝብን ከፋፍሎ እርስ በርስ በማጋጨትና ደም በማፋሰስ ነው። በዚህ አለፈ በተባለው አመት ስንትና ስንት ህዝብ ተፈናቀለ፣ ስንት ባለህልም ብዙ ወጣት ተሰደደ፣ ስንት እናቶች በወሊድ ህይወታቸው ተቀጠፈ፣ ስንትና ስንት እህቶቻችን ስቃይ መከራ ተቀበሉ፣ ስንትና ስንት ህፃናት ለአምስተኛው የልደት ዕለታቸው ሳይደርሱ በህክምና ችግር በሞት ተነጠቁ፣ ስንቶች በማንነታቸውና በእምነታቸው ታረዱ፣ ስንት አብያተ ክርስቲያናትና መስጊዶች ተቃጠሉ፣ ፈረሱ፣ ስንቶች አገር ለመገንጠል ተራወጡ፣ ስንቶች ታሪክን ደልድዘውና ሰርዘው የሐሰት ቡትቶን ታሪክ እያሉ ዳንኪራ ረገጡ፣ ስንቶች አንድ አገር ባሉ በሐሰት ክስ ለእስር ተዳረጉ፣ አንድ ማዕከላዊ እስር ቤት ተዘጋ ተባለና ስንትና ስንት የጨለማ ማሰቃያ እስር ቤቶችን ፈለፈለ፣ ስንቶች ሳይማሩ ጥምጥም እየጠመጠሙ በሐሰት የከበሬታ ስም ተሸሩ፣ ስንትና ስንት ወልቃይቶች፣ ስንትና ስንት ራያዎች ወዘተ መሬቱም ሰውም ትግሬ አይደለም ባሉ እየታፈኑ መዳረሻቸው ጠፋ። ስንቶች የሐሰት ዶክተሮች እንደ አንድ ነገር ምላሳቸውን እያስረዘሙ የሐሰት ነውራቸውን ሸፈኑ። ስንቶች በቢሊዮን የሚቆጠር የሀገር ሀብትና ገንዘብ ዘርፈው ዝም ተባሉ። በዚህ በወርተረኛው አገዛዝ አባዱላ ዘራፊ ተምቾች ተፈለፈሉ። ስንትና ስንት ባንዳ አጭበርባሪ እንደነ ብርሃኑ ነጋ የመሰሉ እባቦች ተፈለፈሉ። ስንትና ስንት ህዝብ የኑሮ ውድነቱ እየተወደደ መሄድ ህይወታቸውን ከእጅ ወደ አፍ ከሆነ ህይወትን በታች አድርጎት በችጋርና በጠኔ ረገፉ። ስንቶች በረሃብ ከመሰቃየት እያሉ በገዛ እጃቸው ህይወታቸውን አጠፉ። ስንቶች የመድኃኒት ዋጋ በመጨመሩ መድኃኒት መግዛት ተስኗቸው በሞት ተነጠቁ። ስንቶች በዚህ ክረምት ቤቶቻቸው በላዮቻቸው ላይ የፈረሰባቸው ስቃይ መከራ ተቀበሉ። ስንትና ስንት የጎዳና ህፃናት በወተት ምትክ ማስቲሽ እየማጉ እዛው ባረፉበት ጭልጥ ብለው ቀሩ፣ ወዘተ እያሉ መጠየቅ አዲስ የተባለውን ዘመን ከወዲሁ መስከረምን ረግጦ ቀሪዎቹ የመከራ እንጂ የተለዩ ወራት ሊሆኑ እንደማይችሉ መናገር ይቻላል። ውድ የፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ አድማጮች፣ እኔም ከመነሻዬ እንኳን አደረሳችሁ የማለት ድፍረት የተሳነኝ በዚህ ሳቢያ ነው። ደግ ተመኝ ደግ እንድታገኝ የሚባለው እኮ ተመኝተሃልና ተኛ ይሆንልሃል ማለት እኮ አይደለም። ሁሉም የሃይማኖት አስተምህሮቶች ስለ ሥራ ስለ ጥሮ ግሮ ማግኘት ይሰብካሉ። ዝም ብሎ የተኛ የተባይ መጫወቻ ይሆናል። ቂጣ ሲጋገር ካልተገላበጠ ስለሚያር ይገላበጣል። ቀድሞ ከምናውቃቸው ተባዮች አዳዲስ ተባዮች እየፈሉ ደማችንን ብቻ ሳይሆን መቅንያችንንም እየመጠጡብን ሊያዳክሙን ነው። ተባዮቹ ከኛም አልፈው ከብቶቻችንንና መሬታችንንም እየጋጡ እየመጠጡ ነው። ተዋኖች ከአንድ ቅንጣት ባቄላ የማያንስ ክብደት ጨምረዋል። ቁንጫዎችም እንዲሁ፣ ቁማሎቹም እንዲሁ ጠብድለዋል። እየሟሸሸ የሚገኘው የኢትዮጵያ ሕዝብ ብቻ ነው። በቢሊዮን የዘረፉ ተዋኖችና በርካታ ሚሊዮኖች የዘረፉ ቁንጫዎችና ቁማሎች ጸረ ተባይ መድኃኒት በመወደዱ እንደ ልባቸው እየፏለሉብን ነው። ይህ መቀጠል የለበትም። አገር በቀል መድኃኒት እጅግ ፍቱን ነው። አልማጉሳን፣ ግራዋን፣ ጥንጅትን፣ እንዶዱን ወዘተ አንድ ላይ አርጎ ጭምቅ አርጎ መርጨት አብነት ያለው መድኃኒት ነው። እየጎዳን ያለው ሳሙና መሳይ ተባይ ነውና ይሄን አስቀድሞ ማጥፋት ተገቢ ይሆናል። አርበኞች አባቶቻችን ለወራሪ ጣራት ያደሩ ባንዳዎችን የመደቆስን አስፈላጊነት በቀረስቷቸው ጣላትማ ምን ጊዜም ጣላት ነው አስቀድሞ መግደል አሽክሽክዩ ነው ያሉት። ይህን የአባቶች ቢል በስራ ማዋል ተገቢ ነው። ከኢትዮጵያ ህዝብ ጣላቶች በመላሳቸው አገር ከመሩና በተግባር የጠባብ ዘረኝነት መርዛቸውን እየረጩ ከመገኙት የ21ኛው ክፍለ ዘመን ጉዶች ጋር እንደ ቀተረባብ የሚቀነዘነዙትን ወገባቸውን ሳይሆን ከጨራቸውም ሳይሆን መርዛቸው የተከማቸበትን ጭንቅላታቸውን ልፍኩን ማሳየት ያገር ወዳድ ግዳጅ ሊሆን ይገባዋል። አገር ምትክ ወይ ታላቅ ወይ ታናሽ የላትምና ይህ ዘመን ተባዮቿን ማራገፊያ እናድርገው። ይህን ዘመን ሀቅን ማንገሻ ሐሰትን መቅበሪያ ዘመን እናድርገው። ይህን ዘመን ተባብረን እና አገራችን ተጣብቀው ደሟን እየመጠጡ ያሉትን አላራመድ አላላውስ ያሏትን ለቅመን ለቃቅመን የምናጠፋበት ዘመን እናድርገው። ታገሉና ሙቱና ደማችሁን አፍሱና ኢትዮጵያን ከተጸናወታት የጎሳ ቁራኛ ደዌ ነጻ አውጡልን የሚለውን አንድ ላይ ሆነን ተባብረን ነጻ እናውጣት ብለን በተግባር የምንቀይርበት ዘመን እናድርገው። ይህ ዘመን በያፓሰር እየተሰባሰብ አገራችንን ከዘረኞች መንጋጋ ነጻ የምናወጣበት ዘመን ለማድረግ የምንታገልበት እናድርገው። የአገራችን ህልውና በእጃችን ነውና በዚህ ዘመን ተባብረን እውን እናድርገው። የኢትዮጵያ አንድነት አይፋለስም። የኢትዮጵያ ህዝብ አንድነት አይናድም። ደቀ ገሞራው ከዋሸራ ጎጃም።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንደምንከርማችኋል። ይህችን መልእክቴን ታቀርቡልኝ ዘንድ በትህትና እጠይቃለሁ። ሌባ የሰረቀውን ሲነግሩት የኮረኮሩትን ያህል ያስቀዋል ይባላል። ወያኔም የ1967 ዓመተ ምህረት ጥንስሴራውንና ምግባሩን ሲነግሩት ይንጨረጨራል። ለምን እስከ 1967 ዓመተ ምህረት ድረስ ሄዳችሁ ትቆረቆኛላችሁ ሲል እነ ደብረጽዮን ከወደ መቀሌ እየተደመጡ ነው። እንኳንስ 1967 ዓመተ ምህረት ጸረ ኢትዮጵያና ጸረ አማራ የሆነ ሴራ የተዶለተበት ቀርቶ አስፈላጊ ሆኖ እስከተገኘ ድረስ ወደ ኋላ የተፈልገውን ያህል እንሄዳለን። ማንንም የመገደብ ስልጣን የለውም። ደብረጽዮን ከእውነት ከታሪክ መጣላቱ ዛሬም ሊተው አልቻለም። የታላላቅ ወንድሞቹ ጸረ ኢትዮጵያ ጥንስ ሴራቸው እንዳይታወቅ ወደ 1967 ዓመተ ምህረት አትመልሱን እያለን ነው። የፊቱ ከሌለ የኋላ የለም እንዲሉት ነውና መነሳቱ ደግሞ የማይቀር ነው። ጾመኛ ስለሆንኩ ከመረቁ እንጂ ከስጋው አታውጥልኝ አይነት ሙግት የትም አያደርስም። አስፈላጊ ሆኖ ከተገኘም ቅድመ 1967 ዓመተ ምህረት ጻድቃን ሐረር ስዩም መስፍን ባህር ዳር፣ ጽጌ መለስ ስብሐት ከአዲስ አበባ፣ አረጋዊ በርሄ ሰሜን ሸዋ እንደነበሩና በእነዚህ አካባቢዎች ስለነበራቸው ቆይታ ጭምር መጻፍ መናገር እንችላለን። 1967 ዓመተ ምህረት የካቲት 11 ቀን ለኢትዮጵያና ኢትዮጵያዊነት ጸረ የሆኑ ቡድኖች ተሰባስበው ሴራ የጠነሰሱበት ዘመን በመሆኑ በኢትዮጵያ ህዝብ ዘንድ ባሉታዊ ጎኑ መረሳት የሌለበት አመት ነው። ወያኔዎች የኤርትራ መገንጠልን ለማበረታታት መሳሪያ ሆነው በሻቢያ የተጠፈጠፉበት አመት ነው። የኤርትራ ጥያቄ የብሔር ሳይሆን የቅኝ ግዛት ነው ብለው እውቅና የሰጡበት ዘመን ነው። ትግራይም ተገንጥላ የራሷን ነጻ ሀገር ተመሰረታለች ማኒፌስቶ የተረቀቀበት ዘመን ነው። የአማራ ህዝብ የትግራይ ህዝብ ጠላት ተደርጎ የተፈረጀበት ዘመን መሆኑና በፕሮግራማቸው የጸደቀበት ዘመንም ነበር። ይህ ለኢትዮጵያ ህዝብ የሚዘነጋ ወይም የሚረሳ ታሪክ አይደለም፣ ሊሆንም አይችልም። ይህንን ጸረ አማራና ጸረ ኢትዮጵያ አቋሙን ከ1967 ዓመተ ምህረት ጀምሮ እስከ 10 እና 12 ዓመታት ገፍቶበት የመገንጠል ሂደቱ ከሀገር ውስጥም ሆነ ከዓለም አቀፉ ህብረተሰብ ሊገጥሙ የሚችሉን ተቃውሞ እንዲሁም ትግራይን እንደ ነጻ ሀገር ለማቆም የሚገጥመውን ችግር የሚወጣበትን ጊዜያዊ መፍትሄ ፍለጋ ላይ መሰማራምቱንም እናውቃለን። ከባዲንና ኦህዴድ የመሳሰሉ አገልጋይ መጋዣዎችን መስርቶ በእነሱ ተሸካሚነት ወደ ኢትዮጵያ ገዥነት ራሱን የመለወጥ መሰሪ ሴራውን መሸረቡንም አንዘነጋም። ጸረ አማራ የሆነ አቋሙን በአርባ ጉጉ፣ በቤንሻጉል፣ አሶሳ፣ በበደኖ፣ ባሰቦት፣ በአዲስ አበባ ከኦነግ ጋር በመመሳጠር የፈጸማቸው አሳፋሪ ተግባራትንም አንረሳም። ለታላቋ ትግራይ ምስረታ እንደ ቅድመ ሁኔታ ሁመራን፣ ወልቃይት፣ ጠገዴን፣ ጠለምትን፣ ራያን ወደ ትግራይ እንዲጠቃለሉ ለማድረግ አማሮችን እየጨፈጨፉ መንደሮቻቸውን በማፈራረስ እያባረሩ የብሔሩን ተወላጆች አላስቀመጠምን? አማራ የሚባል ህዝብ የሁሉም ኢትዮጵያ ብሔር ብሔረሰቦች ጠላት ነው። አማራ ለተለያዩ የሀገሪቱ አካባቢዎች መጤ እንጂ ነዋሪ አይደለም የሚል አስተምሮት በወያኔዎች ተቀርጻ በባዕድን ኦህዴድ ወይም ኦነግ አልተራገመምን? የአማራ ህዝብ በርካታ መሬቶች ከጎንደርና ወሎ ወደ ትግራይ እንዲካለሉ በወያኔ ተወስኖበታል። በርካታ መሬቶቹም ለሱዳን በገጸ በረከትነት ተሰጥተዋል። ሀብት ንብረቱ እየተዘረፈ ወደ ትግራይ አልተጫኑምን? ከፍተኛ የስነ ልቦናና የስነ ልቦና መሸማቀቅ ስራስ አልተሰራበትምን? በታሪኩ ላይ የማርከስ ዘመቻ በወያኔ አልተከፈተበትምን? የወያኔ ልክፍት፣ ዘረኛነት፣ ከፋፋይነት እንዲሁም ጸረ ኢትዮጵያ በመሆኑ በህገ መንግስቱ፣ በፌዴራል አወቃቀሩ፣ በመንግስታዊ መዋቅሮቹ አሻንጉሊት አባሎችና አጋር ድርጅቶች ሳይቀር ለ28 ዓመታት ተክቶ ሰርቶበታል። ለዚህም ነው ዛሬ ወላይታው ከሲዳማው፣ ጉራጌው ከስልጤው፣ አፋሩ ከኢሳው፣ አኝዋኩ ከኝዌሩ፣ አማራው ከኦሮሞው፣ ትግሬው ከአማራው ወዘተ ጋር በፍቅር ሳይሆን በጥላቻ እንዲተያዩ የተደረጉት። ስለዚህ 1967 ዓመተ ምህረት ለኢትዮጵያ ከኢጣሊያ ወረራ ኃይል ያልተናነሰ በሀገሩ ላይ ሴራ ተወጥኖበታል። ኢትዮጵያ በረጅም ታሪኳ ውስጥ ያልታዩ ዘረኛ አገዛዝ ነክሶባታል። ዘረኝነት፣ ከፋፋይነት፣ ሰብአዊ መብት ጥሰቶች፣ ዝርፊያና ምዝበራው ሁሉ የተደረገው ህገ መንግስት በሚሉት መጨቆኛ መሳሪያዎችን በመጠቀም መሆኑም የማይካድ አስጠሊታ ታሪኩ ነው። በጥቅሉ ዛሬ ኢትዮጵያን እያፈረሰ ህዝቧን እያመሰ ያለው ትልቁ መሳሪያ ህገ መንግስቱ ነው። ከዚህ በመቀጠል ዘረኛ የፌደራል አወቃቀሩ ጭምር ነው። የመቀሌው ጉባኤ ዋንኛ አጀንዳዎችም ህገ መንግስቱንና የፌደራል ስርዓቱን ከጥቃት መታደግ ሲሉ ተደምጠዋል። ወያኔና ኦነግ እንኳንስ የኢትዮጵያን ህዝብ ቆመንለታል ለሚሉት ህዝባቸው ሳይቀር ጎጆዎችም አሳፋሪዎችም ናቸው። አሞሌ ጨው ሲጠግብ ወደ ወንዝ ውሰዱና እጠቡኛለን እንዲሉት አይነቶች ናቸው። ነገ ከነገ ወዲያ መዋረዳቸውና ማፈራቸው የማይቀር ነው። ሞቷን መጥፋቷን የሚመኝላት ኢትዮጵያ አትጠፋም፣ እነሱ ይጠፋታል እንጂ። ደርበው ተጫኔ፣ መሃል ሜዳ፣ መንዝ።
ለተከበራችሁ የፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አዘጋጆችና እንዲሁም ፕሮግራሙን ለሚከታተሉ ወገኖች ሰላምታዬ ይድረስ። ውድ ፍኖቶች፣ አብዛኛው ዓለም በተለይም ታዳጊ በመባል የሚታወቀው የዓለም ክፍል ወጥ በሆነ የኒዮ ሊብራል አንድ ቅድ ለሁሉም በሚል የኢኮኖሚ መረብ በብድር ባርነት ተተብትቦ የተያዘበት የሰራተኛውና በአጠቃላይ የህብረተሰብ ድጎማ ተቋሞችን እያፈራረሰ የትምህርት የጤና አገልግሎት ዘርፎችን አንጥፎ አንጡራ ሀብትን በአንድ ዓለም አቀፍ ወድቃ እያጋበሰ አብዛኛውን ህዝብ ለረሃብ ለተመጽዋችነት ለስደትና መፈናቀል አጋልጦ አስከፊ ቀውስ ላይ ጥሎታል። በመሆኑም ኢኮኖሚያዊ ድቀት በቀፈቀፏቸው አስከፊ ማህበራዊ ቀውሶች ብዙ ሀገሮች ለተለያዩ የርስ በርስ ግጭቶችን የተጋለጡበትና አብዛኛውን ጊዜ ይህን ሁኔታ በመጠቀም እበላባዮች ጥምብ እንዳየጆፍ ያሞራ በጎበዝ አለቅነት ተነስተው በመንጋ የሚነዱትን ከኋላቸው አሰልፈው የሐሰት በዳይና ተበዳይነት ርክን በመፍጠር ቀውሱን ለግድ ትርፋቸው ለመጠቀም አንድ የነበረውን ህዝብ በጎሳ ወይ በሃይማኖት ዙሪያ ልዩነቱን በማራገብና በጠባብ የማንነት ጫጫታ ተከታዮቻቸውን አሽረው ከማህበረሰቡ አንዱን የፈረደበት ብሔር ጎሳ ለቀውሱ ሁሉ መንስኤ ነው በሚል ጠላት አድርገው በመንጋ የሚረባረቡበትና አገር የሚዘርፉበትን ስርዓት አልበኝነት ሆን ብለው ያባብሱታል። ይህን ያርመሌ ባህሪያቸውን በዘመናዊ ቃላት ሊያሽሞነሙኑት የሚቃጣቸዋል። እንዲህ ወይም እንዲያ በመሆናችን መብታችን ታፈነ፣ ባህልና ቋንቋችን ተናቀ፣ በማንነታችን ምክንያት እልቂትና በደል አደረሱብን ወዘተ ወዘተ በሚሉ የማስመሰል ተቆርቋሪነት ያወናብዳሉ። እነዚህ ክፍሎች ደግሞ ለአንድ አገር የውጭ ጠላቶች የመጀመሪያ ተመራጮች ናቸው። ጨፈን መሳሪያ በመሆንም የሚልቃቸው አይኖርም። ሆኖም ግን እነዚህ ፍጥሮች ምንም አይነት ሰብእናም ሆነ ህሊና ያልፈጠረላቸው አረመኔ ወንጀለኞች መሆናቸውን ብዙዎች የሚረዱት ከዘገየ በኋላ በመሆኑ ደግሞ ሌላው አሳዛኝ የታሪክ አጋጣሚ ነው። ለዚህ ሁኔታ ኤርትራዊ ወገኖቻችን የቅርብ መሰከሮች ናቸው። የስልጣን ጠመኞች የህዝባቸው የብሔራቸው ነጻነት ካለላ አድርገው ነጻነት በዚህ ብሔር ወይም ቀኝ ገዢ ተገፈፈ ብለው ያዞን ባምብተው ህዝብን በማነሳሳት ብዙ ህይወት ጭዳ አድርገው ለስልጣን ወንበር በቆ የቀድሞን ቀኝ ገዢ በተሻለኝ የሚያሰኝ ደረጃ ህዝባችን ያሉትን መላወሻና መተንፈሻ አሳጥተው ያፈኑታል። በቀጣም ሆነ በዛሪ አገራችን ኢትዮጵያ ያለችበት ሁኔታ ከዚህ ብዙም የተለየ አይደለም። የሰው ልጅ ማንነት ጥቂት እጅግ ጠባብ እይታ ባላቸው ግለሰቦች በሚሰጡት ትርጉም መለካት ከጀመረ ፍጻሜው የከፋ ነው የሚሆነው። የሚያሳዝነው ነገር ግን ታሪክን በመርሳት ወደፊት የምንሄድ እየመሰለን በተደጋጋሚና ተመሳሳይ ቀውሶች ስንታመስ መኖራችን ነው። እጅግ የተዛባ አስተሳሰብ በነበራቸው ጥቂት ጀርመናዊ ግለሰቦች ተዘርቶ በቅሎ ተኮትኩቶ አድጎ ለምርት የበቃው መርዛማ ዘር በመላው ጀርመን ተሸምቶ ለብዙ ሚሊዮኖች እልቂት ምክንያት ሆኗል ቢባል ያን የምጸት ሁሉ ምጸት የሆነውን ወንጀል ለማቃለል ሳይሆን ይህን በሰው ፍጡርና በተናካሽ አውሬ መካከል ያለውን ልዩነት በጥያቄ ውስጥ የሚያስገባ ወንጀል የሚሰሩ አሁንም በመካከላችን በዘመናዊ ልብስ ተሸፍነው በተማሩ ቃላት ተውበው እልቂት ሊፈጽሙ የተነሱና እያነሳሱ ያሉት ኃላፊነት በጎደለው ጭብጨባ ለስልጣን በቅተዋልና ጀንበር ሳይጠልቅ ከታሪክ ልንማርና ልናስቆማቸው ይገባል ላለው። ምንም ሆነ ምን አዛውንቱ አባት ለታዳጊ ልጁ ባርነትንና አገር አልባነትን አውርሶ የማለፉን ያህል ወደር የለሽ ከንቱነት የለም። ውድ ፍኖታዎች ኢትዮጵያን በጎሳና በሃይማኖት ሸንሽኖ ለማዳከም ባቀዱልን የውጭ ጠላቶችና የሀገር ውስጥ ባንዳዎች ተባባሪነት አገራችን በማልቅ እርስ በርስ ግጭት አሽመድምደዋታል፣ ባህር በሯንም አሳጥተዋታል። ይህ አልበቃ ብሎ ቀሪዋን ኢትዮጵያ እንደ ዶሮ ብልት ሊገነጣጥል ዜጎቿንም ለእርስ በርስ እልቂት ሊዳርግ በሕግ አጽድቆ የተንቀሳቀሰውን አረመኔ አገዛዝ ከሞት ለማዳን ሰው መሳይ በሸንጎ ጆሮ ጠቢያቸውን ነብይ አስመስለው በማሻሻጥ ያንኑ የገማ የገለማ ስርዓት አስቀጥለው ጭራሽ አይን ባወጣ የደንቆሮ ትዕቢት አገርን ለማፍረስ አንድ ቀዳሜ ብቻ የቀራቸው ያህል ከጊዜ ጋር በሽቅድምድም ላይ ይገኛሉ። በናቅፋ ተጸንሶ ደደቢት ተወልዶ አድዋ ላይ ያደገውን ሰው በላ የባንዳና ጸረ አማራ ጸረ ኢትዮጵያ ቡድን በባዕዳን አንቀልባ 4 ኪሎ ገብቶ ለሶስት አስርት ዓመታት ያደባየውን አገር ዛሬም ከኋላ ሆኖ ቀጥሎበታል። ዛሬ ይኸው ወያኔ በሲቪል ሰርቪስ ኮሌጁ አሰልጥኖ ባነሆልላቸው በኦሮሞ ስም የሚያወናብዱ ወሮበሎች የዘር ጽዳት ዘመቻውን ሚሊዮኖችን በማስፈናቀል ሬኮርድ ሰብረዋል። የመሬትና የባንክ ዘረፋውን በጠራራ ፀሐይ ተያይዘውታል። በመልካም ምግባርና በወንጀለኛነት ያለውን የሞራል ልዩነት እንኳን እንዳይገነዘቡ ወያኔ ባነሆለላቸው ግለሰቦች አገር እየታመሰች ትገኛለች። አንዳንዶቹም በወያኔ ብቻ ሳይሆን በታላቁ የጥፋት ፕሮጀክት ተሳታፊ በመሆን በተቃዋሚ ሽፋን ተቃውሞን ሲያሽመደምዱ በነበሩ የግንቦት ሰባት ተለጣፊ ጋዜጠኛ ተብዬ እሳቶች እንደ ትልቅ የፖለቲካ አሳቢ ያስተዋወቁት የኦፒዲኦ ጥጃ ወይፈን ሆኖ ያገሳብናል። የጋራ ታሪክ የለንም በሚል ድፍረትም ወከት ፈጣሪነቱን ይፋ አድርጓል። ማንን ተማምኖ አደባባይ ላይ እንደሚቀመጥም የሚያውቁ ያውቁታል። አገሪቱን በጎሳ ሸንሽነው ህዝብን ከህዝብ ለማፋጀት በተያያዘ ሰሞኑን ደግሞ ለእምነትም ክልል ያበጁለት በመሯሯጥ ላይ ናቸው። ልክ እንደ አድዋዎቹ አለቆቻቸው ካድሬዎቻቸውን የቄስ ጭንብል አልብሰው በማቅረብ ኦርቶዶክስ ሃይማኖትን የኛና የነሱ በሚል ድንዝዝ መከራከሪያ ክልል ያበጁለት ሲጃጃሉ ይታያሉ። ከበታችነት ስሜት የሚወለድ ትምክህት አስቀያሚነቱ ድንበር የለውምና የደደቢቱ ቁስል ክርፋት በመንጫዎቹ ብሶበት ጭራሽ ውቅያኖስን አቋርጧል። ዋናው ዓላማቸው የትኛውም ቆሻሻ መንገድ ይሁን ኢትዮጵያን ለማፍረስ ይጠቅመናል ካሉ እንደሚሄዱበት በአሁኑ ሰዓት ግልጽ ያንወለለት ካለ በዚህ የዘቀጠ መስመር አብሯቸው ሊጓዝ የመረጠ ብቻ ነው። አገር ይህን በመሰለ ጥፋት ቋያ ስትለበለብ አይተው እንዳላዩ እንደ ኔሮ ክራር የሚመቱና የሌለ ሰላምና መረጋጋት እንዳላስ መስለው በመተወን ይህን አገር አፍራሽ አገዛዝና መሬት ላይ ያለውን የወገን ሰቆቃ በማጋለጥ ፈንታ ጭራሽ ተግተው የሚያችቡ ሆዳም ብዕሮችና ተዋንያን በስተው ለሙያቸውም ሆነ ለዜግነታቸው ክብር ካላቸው በጣት ከሚቆጠሩ በስተቀር አገርን እያቃጠለ ላለው አረመኔ አገዛዝ የሰብአዊ መልክ ያላበሱት ተኮልኩለው ሲቆሙ ከማየት የበለጠ አገራችን ያለችበትን አስከፊ ታሪክ አጋጣሚ ገላጭ ሁኔታ የለም። በመጨረሻም ለውድ ኢትዮጵያዊ ወገኖቼ የሚኖረኝ አስተያየት የጥፋት ኃይሎች ጊዜን ሳያባክኑ ኢትዮጵያን ካለም ካርታ ለመፋቅ እየባዘኑ ባለበትና አገር የመሆን ወይንም ያለመሆን ታሪካዊ መስተጣፊያ ላይ ሆነን የቀን እንቅልፍ በእናንቀላፋ ሳይዮናይድ ራስን በራስ መጥፊያ መርዝ ውጦ ከመተኛት የተለየ አይደለም። አስከፊነቱ ደግሞ እንዲህ አይነቱ ወደር የለሽ እንቅልፋችን አገርን የሚያሳጣንና ነጻ አገርን ለማቆየት እናት አባቶቻችን ዓለምን ባስተነቀ ጀግንነት የወደቁላትን አገር እኛ በአገር በቀል ባንዳዎችና ተራ የፖለቲካ ደላላዎች ተሸንፈን ምንም ባለማድረግ ለአገርና ነጻነታችን ባለመቆም ራስ ወዳድ ሆነን ልጅ የልጅ ልጆቻችንን ለዘመናዊ ባርነት አሳልፈን ሰጥተናቸዋል። ስለዚህ አገርና ነጻነት ዋጋቸው ብዙ ነው። አገር የህይወት መስዋዕትነት ጠያቂ ታላቅ ድርጅት ነው ማለት ይቻላል። የወገንን አንድነትም ለመጠበቅም እንዲሁ ከፋፋይ የጥፋት መልእክተኞችን ማሸነፍ ግድ ይላል። ከቆም እንታገላለን ከታገል እናሸንፋለንና አሁኑኑ እንነሳ። በመጨረሻ ህዝብ ያለ ጥርጥር አሸናፊ ነው። ኢትዮጵያ ለዘላለም ትኖር ሲሉ መልእክታቸውን ያደረሱን ዓለም ሰገድ ተስፋዬ ከአሰላ ናቸው።
ይድረስ ለፍኖተ ሬዲዮ የሳተላይት ስርጭትና አድማጮች በሙሉ እንደምን ሰንብታችኋል? እንኳን ለአዲስ ዓመት በሰላም አደረሳችሁ። ቤተክርስቲያን እየነደደች ነው። ህዝብ እየተፈናቀለ፣ ባንክ እየተዘረፈና አገር ቀውጥ ሆና ህዝቡ የህግ ያለ እያለ ይገኛል። በአገራችን የጎሳ ፖለቲካ ባመጣው ጦስ የሚታመሰው ህዝባችን በቃ ብሎ በአንድ ላይ እንደ አንድ ሰው መናገር ማመጽ ጊዜው ዛሬ ነው። ዘረኝነት መወገዝ ያለበት እርኩስ ስርዓት ነውና አመጹ ተፋፍሞ ዘረኝነትና ባለቤቶቹን አብሮ መንግሎ ማስወገድ ያለበት ዛሬ ነው። ማመጽና ነጻነትን ማስከበር ክቡር ስራ ነው። አመጹም ብሔር ብሔረሰቦችና ህዝቦች የሚለው ህጸጽ የበዛበት ዘባፈሎ አባባል ታላቅና ክብር ለሆነው የኢትዮጵያ ህዝብ የሚመጥነው አለመሆኑን አውቆ አንድ አገር አንድ ብሔራዊ ሰንደቅ ዓላማና አንድ ህዝብ በሚል መተካት ይኖርበታል ማለት ነው። አመጹም መነሻውና መድረሻው እኩልነትን መሰረት ያደረገ አንድነት፣ ብሔራዊ ዲሞክራሲያዊ መንግስትና የህዝቡ ሉዓላዊነትን ለማስረገጥ የሽግግር መንግስት አሁኑኑ ማለት አለበት። በዘር በሃይማኖት ተደራጅቶ ዲሞክራሲያዊ መሆን አይቻልም። አንድ የተደራጀ ኃይል ዲሞክራሲያዊ ለመሆን ከቋንቋና ጎሳ በላይ ስለ አገርና ስለ ዓለም ስርዓተ ጉዳዮች ላይ ማሰብ ይጠይቃል። ሁሉን አቀፍ በሆነ አገራዊ በሆነ ፖለቲካ ዙሪያ መደራጀትና ቋንቋ በላይ ስለ አገርና ስለ ዓለም ስርዓተ ጉዳዮች ማሰብ ስትችል ብቻ ነው ዲሞክራሲያዊ የሆነ ስርዓት የመመስረት ብቃት ልታዳብር የምትችለው ማለት ነው። ስለዚህ ህብረ ብሔራዊው አደረጃጀትና ብሔራዊ የሆነ የፖለቲካ ፕሮግራም ያለው ድርጅት ዲሞክራሲን በኢትዮጵያ የማስተንድሉ በጣም ሰፊ መሆኑ አጠያቂ ሊሆን አይችልም ማለት ነው። አሁን ባለው የሀገራችን ተጨባጭ ሁኔታ ድርጅቶች፣ ግለሰቦችም ሆኑ ስብስቦች በአገር አንድነትና ዲሞክራሲያዊ ስርዓት እስካመኑ ድረስ አገር ማዳን በሚለው መፈክር ጥላ ስር መታገል ይችላሉ ማለት ነው። ዛሬ በተጨባጭ በኢትዮጵያ ውስጥ ሁለት ተጣራሪ አመለካከቶችና አደረጃጀቶች መኖራቸውን መገንዘብ ችግራችን በቅጡ ለማየትና ለመፍታት ይረዳናል። ጸረ ኢትዮጵያ የሆኑት ተገንጣይ ጠባብ ብሔርተኛ ቡድን በአንድ ጎራ ኢትዮጵያን ለማዳን ዲሞክራሲያዊ ሽግግር ሂደት ለማቋቋም ተገለው የአንድነት ኃይል በሌላ ጎራ። ከዚህ ባሻገር ግን በስማ በለው ማውራት ባፈተተው መዝመትና በስሜት መሰለፍ አገርን ይጎዳል። ጠላት ከሁሉም አስቀድሞ ለሚነዛው ቅስቀሳና ፕሮፓጋንዳ ተጠቂ የሚሆነው ክፍል ደግሞ በእንደዚህ አይነት ደካማ ጎን መሆኑ መታወቅ አለበት። አሁንም አሰላለፋችንን አውቀን ግዴታችንን ለመወጣት መጀመሪያ የድርጅቶችን መሰረታዊ አደረጃጀት ርዕዮተ ዓለምና መገንዘብ በጣም ወሳኝ ነው። ምክንያቱም ድርጅቶችን መገምገም ያለብን በአደረጃጀታቸው፣ በነደፉት የፖለቲካ ፕሮግራምና ፖሊሲዎቻቸው ብሎም በሚመሩት ቋሚ መርሃ ግብራቸው መሆን አለበት። የምንደግፋቸውም ሆነ የምንረዳቸው በዚሁ ከዚሁ በመነሳት መሆን አለበት ማለት ነው። ያኔ የፖለቲካ ስሌታችን ያምርና በወዳጅና በጠላት ካምፕ መካከል ያለን ግንዛቤ የተምታታ አይሆንም ማለት ነው። ድርጅቶችንም ወደድኩሽ ጠላውሽ ከሚለው ስሜታዊ ተሰስርና አባዜ ተላቀን እይታችን አቋማችን ፖለቲካዊ ይሆናል ማለት ነው። በአገራችን በሁለት ጎራ ተፋጠው ከሚገኙ ተጻራሪ ኃይሎች አንዱን መርጠን እንቀላቀላለን ማለት ነው። ካልሆነ ፖለቲካው እንዳሁኑ የጨረባ ተስካር ከመሰለና ከቀጠለ አገራችን አደጋ ላይ መውደቋ በግልጽ እየታየ መጥቷል። ለዚህም ወያኔ ለተቀን ሲሰራና ሲዘጋጅ እኛ ግን እርሱን ትተን እርስ በርሳችን እየተናከስን መሆኑ ወያኔን እንጂ አገራችንን ወይንም የአንድነትን ጎራ እየጠቀምን አይደለም። ሁለቱን ተጻራሪ አደረጃጀትና ርዕዮቶችን እንለይ። ባወቃቀራቸው በራያቸውና በፖሊሲዎቻቸው ሀገራዊ የሆኑ ድርጅቶችን ስብስቦችን በአንድነት ኃይሎች ሲባሉ፣ በተቃራኒ ጎሳን ቋንቋን ጎጥን መሰረት አድርገው የተደራጁ ደግሞ ጸረ አንድነት ኃይሎች ናቸው ማለት ነው። ማንኛውም ስብስብና ግለሰብ አስተላለፉ ከተገንጣዮችና ከጎሰኞች ጋር ከሆነ የተቀላቀለው ወይንም አብሮ የተሰለፈው ምርጫው ጎሳ እንጂ ኢትዮጵያዊ አይደለም ማለት ነው። ዛሬ በወያኔ የሚመራው የጎሳ ፖለቲካ ሲሆን የለቀቀውን ጥላ ዜማ ዘረኝነት ነው። ትርፉም ተከፋፍሎ መናቆርና መውደቅን ያመጣ ከመሆኑም በላይ ጸረ አንድነት፣ ጸረ ዲሞክራሲና ጸረ ሰላም መሆኑን ራሱ አመለካከቱ በተግባር ተፈትሮ ባሳየው ውጤቱ ውግዝ የሆነበትን ሀቅ አይተናል። ሌላው በአንድነት ኃይሉ ለምሳሌ በኢሃፓ የሚመራው አገራዊ አደረጃጀትና ብሔራዊ አወቃቀር ሲሆን ዜጎችን በሃይማኖት፣ በጎሳ፣ በቋንቋና በጾታ ሳይለይ ያሰባሰበና ያደራጀ በወርድ በስፋቱ በይዘቱና ቅርጹ ሰፊና ኢትዮጵያዊ ሆኖ የተደራጀ ክፍል ነው ማለት ነው። በነጠላ ስትደረጅ የምታስበው ነጠላ ነውና ነጠላው ወያኔና እርሱ ያደራጃቸው ተለጣፊ ቡድኖች ስለራሳቸው እንጂ አገርን የሚበጅ ለሀገራችን የሚጠቅምና የሚሰራ የፖለቲካ ፕሮግራም ኖሯቸው አያውቅም። የማህበራዊ፣ የኢኮኖሚያዊ፣ የውጭ ጉዳይና የሀገር ውስጥ ደህንነት በሚለውም ዙሪያ በጣም አሉታዊ የሆነ ስራ ሲሰሩ ስለነበር ዛሬ ሀገራችን እሞት አፋፍ ላይ ለመገኘቷ ተጠያቂው የዘር ፖለቲካ መሆኑ መታወቅ አለበት። ዛሬ ኢትዮጵያን ለማፈራረስ የተቀመረው ህገ አራዊት የዘረኞቹ የእጅ ስራ ነው። የተቀመረውም ወያኔ ከመግባቱ በፊት ናቅፋ ውስጥ በኢሳያስ በመለስ ዜናዊና በሌንጮ ለታ ሲሆን፣ የጸደቀው ደግሞ ወያኔ አዲስ አበባ ከገባ በኋላ በወያኔ በኦነግና ወያኔ በያው ደውጃው ቀንቶት በማረካቸው ምርኮኞች ቀጭን ትዛዝ መሆኑ አቅ ነው። ለዚያም ነው ህገ መንግስቱ የኢትዮጵያን ህዝብ ሉዓላዊነት በመክዳት የሚጀምረው። ብሔር ብሔረሰቦችና ህዝቦች እንጂ የኢትዮጵያ ህዝብና የኢትዮጵያ ብሎ አይጀምርም። ማለትም የኢትዮጵያ የሚባል አንድ ህዝብ አንድ ሀገር አንድ ባንዲራ የለም ብሎ ለመካድ ነው። ዝቅ ብለን ህገ መንግስቱ ስናይ ደግሞ አገሪቱ በክልል ሸንሽኖ እያንዳንዱ ክልል የራሱ የሆነ መንግስት ቋንቋ ማህበረሰብ ካርታና ወሰን እንዲኖር አድርጎ ቀርጿል። ይህ ደግሞ በእያንዳንዱ ክልል ተወልዶ የሚያድገው ትውልድ ስለራሱ ክልል እንጂ ኢትዮጵያ የሚባል ሀገር እንዳያውቅ ሆን ተብሎ በወያኔዎች ሻቢያዎችና ኦነጎች የተሸረበ ሴራ ነው። ከዚያም ዝቅ ስንል ማንኛውም ጎሳ ወይንም ክልል በፈለገ ጊዜ የመገንጠል መብት አለው በሚል አንቀጽ የሀገሪቱን አንድነትና ሉዓላዊነት በቅድመ ሁኔታ ያስቀመጠ አንቀጽ 39 አለ። በዓለም ላይ የራሱን ሀገር የሚገዛውን ህዝብና አገራዊ ወሰን የሚክድና በቅድመ ሁኔታ ያስቀመጠ መንግስት ቢኖር ወያኔ ኢህአዴግ ብቻ ነው። ስለዚህ አገሪቱን ቀስ በቀስ ከፋፍሎና አዳክሞ ለማጥፋት የተቀበረውን ቦምብ ሳታከሽ በሽሞች መለዋወጥ ብቻ ለውጥ ይመጣል ብሎ ጮቤ መርገጥ የፖለቲካ ስለታችን ገና ጮርቃ መሆኑን ነው የሚያሳየው። በፖለቲካ ሳይንስ አንድ ማህበረሰብ የፖለቲካ ብስለቱ የሚለካው አንደኛ በፖሊሲ አገሪቱ በምትመራበት ህግና ደንብና በመርሃ ዙሪያ የራሱን አጀንዳ ቀርጾ መወያየት ሲችል፣ በአገሪቱ ውስጥ የፖለቲካ ስልጣን ምንጭ ራሱ ህዝቡና ህዝብ ብቻ መሆኑ በሚገባ ሲረዳ፣ በመረጃና በፕሮፓጋንዳ መካከል ያለውን አንድነትና ልዩነት ለይቶ የማወቅ አቅሙ ተገቢውን ቦታ ይዞ ሲገኝ፣ አራተኛ የጋራ መፍትሄ በጋራ ተወያይቶ የጋራ ግንዛቤና የሐሳብ አንድነት የመፍጠር ብቃት ሲኖረው ወዘተ ነው። ሌላው አንድ ማህበረሰብ በፖለቲካ ንቃቱ ላቅ ያለ መሆኑ የሚታወቀው አገራዊ በሆኑ አጀንዳዎች ዙሪያ ብዥታ ሳይኖረው ሲቀርና በአገሪቱ ውስጥ በተፈጠሩ የፖለቲካ ድርጅቶች በሚከተሏቸው ፖሊሲ የመርህና የፖለቲካ ፕሮግራም ዙሪያ ጥሩ ግንዛቤ ሲኖረው ነው። ነውናም ዛሬ ህዝባችን በብቃት ነቅቶ የተደራጀውና ታጥቆ አገሩን ሃይማኖቱን ሰንደቅ ዓላማውን አንድነቱን ማስጠበቁ የግድ ነው። ወፍ ዘራሹ ወያኔ ስርዓት አልበኛው ቄሮና የምንጫው ባለቤት ኦህዴድ ኦነግ ያመጡብንን አደጋ መቀልበስ አለብን። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ የተቃጣውን አደጋ አብረን መከላከል አለብን። ቤተክርስቲያን ስትቃጠል ዝም ያለው የአብይ መንግስት ተጠያቂ ነው። ይህ የወያኔ የኦነግና በአጠቃላይ ያረመኔው ኢህአዴግ ኃላፊነት መሆኑ መታወቅ አለበት እላለሁ። መይሳው ነኝ ከምዕራብ አሜሪካ።
ለዛሬ ያለንን የደብዳቤዎች አምድ ፕሮግራማችንን በዚሁ እናጠናቅቃለን። ሳምንት አርብ ከሌሎች ከእናንተ ከአድማጮቻችን ከምናገኛቸው ደብዳቤዎች ጋር እስከምንገናኝ ደህና ቆዩን። መልካም ሳምንት።
Kalau tak kena syak kau, apa dah mereka ካልቀለበ ባመጡ ካልተፈጠረ የሲካ ሰቆቃ ጽዋ ደግድንጅን ካልተነሳ ገቢና ብዙዎችና የኑሮ ምጣር ካልመጣ አለዋት ሲል ካልተነፋ ኃይል ሚዛኑ ካላዳፋ አርሳሱ ካልጎፈነረ መከራ ካልተጫጫረ ተገለ ምን ተገል ሆነ እንደ አዙሪት ካላዞረ እንደ ኮሶ ካልመረረ እንደ ስጋ ካልተመተረ ጭንቁ ካላከራከረ እንደ ካርታ ካልበወዘ እንደ ስለት ካልጋረዘ እንደ ሰማይ ቢመጠመጥ መደም ጎዳና ሳይሸመጥ ላቦ ካልተንጠመጠመ እዥ ካልተጠፈፈ ሲካ ካልተጠነጠረ መሳፉ ካልተንገበገበ በጭንቁ ካልተፈተነ የታጋይ ክንድ አባም ብለው ካልጠናና ካልደነደነ የታጋይ ክንድ ብረት አምዱ ቀይ ጥርሳት ካልዘገነ ፋሽስቱን ካልበታተነ እንደህና እንዲህ ካልሆነ ትግል ምኑን ትግል ሆነ? እንደዚህማ ካልሆነ ባመፁ ካልተፈተነ ትግል ምኑን ትግል ሆነ? እናም በዚህ መራር ትግል የሚያቅማማም ይወላወል ወገቧ ጉል ቢልመጠንበት ብደለት ቢቀያየር አድሮ ደቁልቁል ቢዘቅት እንዳርጮሜ ጎመጠለመጥ ወዲያውል ምጥ ወዲውል ምጥ ወለም ዘለም ዘመም ዘመም አዲስ ለክስታት ሊስማም ሽሽት ሩጫ ለመመጡ የኋሌት ጉዞ ኋሌት ከጠላት ጉበት መሸሸግ አድንጋሻ መመከት በሙካታውል መፈርጠቱ አወር ለወር አብሮ እንዲሉ ቡከን ለቡከን ነው ቀሎ እንደው ሻ እንደ ለክስክስ ቀሻቱ መልሶ ቢነት ወደ ትፋቱ ቢመለስ ከቀጀለው ከታወረ አይ ካለ መሪ ካዞረ መስመሩን ካሽጎረጎረ ከባላንጣ ከዶለተ ከፋሽስት ከጎረመተ ሆዱ እንደ ቀልቀሎ ዝንጠል አፉም እንደ ሸነቆሩ ትባሜል ካፈሰሰ ሚስጥር ላይችል የጥንት ወዳጁን መዘርዘር ካሳብ በቀለ ፋሽስት የልቡን ከዛንቀፈ በአደባባይ ከነፈለፈ ሴራ ካውጠመጠነ ሸር ካጠመጠነ አላስ ያለች ጣፍ ከሆነ ወግኑት ወገን ካሻ ከጠላት ከወገነማ ድሮስ ምን ልሰ ይኖራለ ባንዳነው እንዲያማ ለካፍያው ካንቀጠቀጠው ዶፍ መኖሩን ካጣውማ በጊዜያዊ የጣለ በትር ልቡ እንዲህ ከቀዳውማ እናት ወን ሊገባ ኖሯል ገና የዋና ውለትማ አይ ወግኑትን ወገን ካሻማ ከጠላት ከወገነማ አረም ያበቃለ ኢሻ ቁም ስቅሎ ማሳየት እንጂ ባላባደሩ መዶሻ ባላሳደሩ ማጭድ ሌላ የምን ማርከሻ ጠየት ነው እርሱን መውቀሻ የኋልዮሽ እንደ ግመል ሽንት ከወንዞድ ያለቦ ካሻማ ታዲያ መልሰ ይኖረዋል ድሮስ ባንዳረል እንዲያማ ይሄ ከድሮው እንዳየነው ከፋሽስቶች ያው ፋሽስት ነው ባንዳነው እሱስ ባንዳነው ከናባሪው ሳይብል ብሎ አንከረባ ፕሮማንታት ነው ባማሩ ድርሳስ መኳል ነው ሚስጥሩን ካርከፈከፈ በየቆጡ ከታየማ የባቄላ ወጭ ሆኖ ከፋሽስቱ ልብ ከገባማ ምን ይሳይ ነው ድሮ ባንዳደል እንዲያማ ካልተሳበ ካልጎተተ ውጣ ውረድ ካልታሰበ ተፋፍሞ ኖሮ ደርቶ ግራ ቀኙን ካላዳፋ አብዮትና ጸረ አብዮት አቅም ኃይሉን ካልተላካ ፍልሚያው ግጥሚያው ካልከረረ ገዳይ ካላንጠረጠረ ቀኝ አድርባይ ግራ አድርባይ ቀኝ አጉል ጀብድ ግራ አጉል ጀብድ እንደ ቅጠል ካረገፈ እንደ ረጄ ባቆዳ ላይ ላዩ ካልተገፈፈ በትግሎ ብለት ባመፁ ካልተፈተነ ትግል ምኑን ትግል ሆነ? ታጋይ ስሙን ታጋይ ሆነ በፍልሚያው ሜዳናማ ካልተፋጨ ካልተጋጨ ዘርፍ ዘርፉ ካልተቋጨ አልዋት ሲል ካልተጠፋ ስጋ ደሞ ካልተገነፋ ላቡ ካልተንጠፈጠፈ እዡ ካልተጠፈፈ ጦሩን ካልደራረበ ጦሩን ካላነገበ አባዳፋር ፋሽስቱን በትግሉ ካላባነነ ትግል ምኑን ትግል ሆነ? እየተባደረቱ አቅፎ ቦታ መጥቶ ካልገነፋ አባ ቆራጥ በመከራ ካልተገነገነ ደንቁ ካልተሰነጠነ የታቃይል ፓምፓም ብየው ካልጠናና ካልደነደነ እንደዚህ ድግሩ ካልዘገነነ እንደዚህማ ካልሆነ ማመፁ ካልተፈተነ ትግል ሙሉን ትግል ሆነ አራሙኑን ትግል ሆነ ታጋይስ ሙሉን ታጋይ ሆነ ሙሉን ታጋይ ሆነ ምኑን? ምኑን? ምኑን?